የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ዛሬ ሮብ ረፋድ ላይ በቅዱስ ጴጥሮስ አደባባይ በብዙ ሺህ ለሚቆጠሩ ምእመናን የሚከተለውን ትምህርተ ክርስቶስ አቅርበዋል።
ካሪ ፍራቴሊ ሶሬሌ ቦንጆርኖ። Nel credo troviamo l'affermazione che Gesù è salito al cielo, siede alla destra del Padre. La vita terrena di Gesù culmina con l'evento dell'ascensione, quando cioè egli passa di questo mondo al Padre ed è innalzato alla sua destra.
በጸሎት ሃይማኖት ጌታ ኢየሱስ ወደ ሰማይ እንደወጣና በእግዚአብሔር አብ ቀኝ እጅ እንደተቀመጠ የሚገልጥ አንቀጽ እናገኛለን። የጌታ ኢየሱስ ምድራዊ ሕይወት በእርገቱ ከዚህ ዓለም ወደ ሰማያዊ አባቱ በመሄዱና በቀኝ እጁ ከፍ በማለቱ ያከትማል። የዚህ ፍጻሜ ትርጉም ምን ይሆን? ለሕይወታችን የሚያስከትላቸው ነገሮችስ የትኞቹ ናቸው? በእግዚአብሔር አብ ቀኝ የተቀመጠውን ኢየሱስ ማስተንተን ምን ማለት ነው? እነኚህን ጥያቄዎች ለመመለስ ወንጌላዊ ሉቃስ የሚለውን እንመልከት። ኢየሱስ በኢየሩሳሌም ከሚያደርገው የመጨረሻው ንግደት በማጤን እንጀምር። ይህንን በተመለከተ ቅዱስ ሉቃስ በምዕራፍ 9 ቁጥር 51 ላይ እንዲህ ይላል፣ የሚወጣበትንም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና ይላል። ወደ ቅድስዋ ከተማ ሲወጣ ከዚህ ዓለም ኑሮ የሚወጣበት መኖሪያውን ማለት ሰማይን ይመለከታል። ሆኖም ግን ወደ አባቱ የክብር ሕይወት የሚወስደው መንገድ በመስቀል የሚያልፍ መሆኑን ያውቅ ነበር። ይህም ስለ ሰው ፍቅር ማድረግ ያለበት ለመለኮታዊ እቅድ መታዘዝ ነው። አዲስ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በቁጥር 661 ላይ በመስቀል ላይ መውጣት የኢየሱስ ወደ ሰማይ መውጣትን አስቀድሞ ይነግራል ይላል። በእግዚአብሔር ክብር ውስጥ ለመግባት መጀመሪያ በየዕለቱ ለፍላጎቱ ታማኝነት እንደሚያስፈልግ፣ ይህ ታማኝነት ደግሞ መስዋዕትነትንና የእቅዶቻችን መለወጥን እንደሚጠይቅ እናውቃለን። የኢየሱስ እርገት በተጨባጭ በደብረ ዘይት እውን ሆነ። ይህ ቦታ በሕማማቱ ጊዜ የጸለየበት ቦታ ነው። በዚህ ኮረብታ ከአባቱ ጋር በጠለቀ ግንኙነት አንድ ለመሆን በጸሎት ተጠምዶበት የነበረ ቦታም ነው። እዚህ ላይ የሚያሳየን ያ ጸሎት በእግዚአብሔር እቅድ ታማኝ ሆኖ ለመኖር ጸጋ እንደሚሰጥ ያሳየናል። ቅዱስ ሉቃስ በወንጌሉ መጨረሻ ላይ የእርገቱ ሁኔታን ጠቅለል ባለ መንገድ ያቀርብልናል። ኢየሱስ ሐዋርያቱን እስከ ቢታንያ በመውሰድ ወደ ውጭ ወስዳቸዋል። እጆቹን አንስቶ ይባርካቸዋል። ይባርካቸውም ከእሳቸው ተለየ፣ ወደ ሰማይም ወጣ። እርሳቸውም በርሱ ፊት ተደፍተው ሰገዱ። ከዛም በታላቅ ደስታ ወደ ኢየሩሳሌም እንደተመለሱና እዛም ጌታን እያመሰገኑ ሁሌ በቤተ መቅደስ እንደተቀመጡ ይተርካል። የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 53 ተመልከት።
Vorrei notare due elementi del racconto. Anzitutto, durante l'ascensione, Gesù compie il gesto sacerdotale della benedizione.
እዚህ ላይ በሁለት ነጥቦች ማትኮር ወዳለሁ። መጀመሪያው ኢየሱስ በእርገቱ ጊዜ የክህነት ሥራውን ማለት ቡራኬ የመስጠት ሥራውን ሲያደርግ ሐዋርያቱም እምነታቸውን ተደፍተው በመስገድ ያረጋግጣሉ። ይህ አንዱ አስፈላጊ ነጥብ ሲሆን በዓለም ውስጥ ኢየሱስ አንዲያ ዘላለማዊ ካህን ሆኖ በሕማማቱ፣ በሞቱ፣ በመቀበሩና ከሙታን ተለይቶ በመነሳት ተሻግሮ ሁሌ ስለ እኛ ለማማለድ ወደ ሰማይ ወደ እግዚአብሔር አብ በመውጣቱ አደረገው። የዕብራውያን መልእክት ምዕራፍ 9 ቁጥር 24 ተመልከት። ቅዱስ ዮሐንስ በአንደኛ መልእክቱ እንደሚያመለክተው እርሱ አማላጃችን ነው። ይህ አማላጅ ወይንም ጠበቃ የሚለው ቃል እንዴት ደስ ይላል! አንድ ሰው ክስ ተመስርቶበት ወደ ዳኛ ሲቀርብ ለመጀመሪያ ጊዜ የሚያደርገው ጠበቃ መሻት ነው። እኛ ሁሉ የሚከላከልልን ጠበቃ አለን። ከዲያብሎስ ጥቃት ይከላከልልናል። ከገዛ ራሳችንና ከኃጢአቶቻችንም ሳይቀርም ይከላከልልናል።
Carissimi fratelli e sorelle, abbiamo questo avvocato. Non abbiamo paura di andare da lui.
ውድ ወንድሞችና እህቶች፣ ከእርሱ ምህረትንና ቡራኬን መጠየቅ እንጂ መፍራት የሌለብን ጠበቃ አለን። እርሱ ሁሉ ይምረናል። ጠበቃችን ስለሆነም ሁሉ ይከላከልልናል። ይህንን እንዳንረሳ አደራ። የኢየሱስ ወደ ሰማይ እርገት ይህንን አጽናኝ እውነት ለጉዞአችን ያረጋግጥልናል። በእውነተኛው ሰውና እውነተኛ አምላክ በሆነው ክርስቶስ ሰብአዊነታችን ወደ እግዚአብሔር ቀርበዋል። እርሱ መንገዱን ከፈተልን። ወደ አንድ ተራራ ሲወጡ የዋስትና መጠጊያችን ነው፣ ወይንም ወደ እርሱ በመሳብ ወደ እግዚአብሔር የሚያደርሰን መገናኛ ገመድ ነው። ሕይወታችን ለእርሱ የተውንና በእርሱ እንድንመራ የፈቀድን እንደሆነ በሚታመኑ እጆች መኖራችን፣ በአዳኙ እጆች፣ በጠበቃችን እጆች መኖራችን እርግጥ ነው።
Un secondo elemento San Luca riferisce che gli apostoli, dopo aver visto Gesù salire al cielo, tornarono a Gerusalemme con grande gioia. Questo ci sembra un po' strano. In genere, quando siamo separati dai nostri familiari, dai nostri amici, per una partenza definitiva,
ሁለተኛው ነጥብ ደግሞ ቅዱስ ሉቃስ እንደሚተርከው ሐዋርያቱ ክርስቶስ ወደ ሰማይ ማረጉን ካዩ በኋላ በታላቅ ደስታ ወደ ኢየሩሳሌም እንደተመለሱ ያመለክታል። ይህ ከባህሪያዊ ነገር ወጣ ያለ ይመስላል። በዘልማት ከቤተሰቦቻችን ስንለይ በተለይ ደግሞ ከምንወዳቸውና እንደገና ልናገኛቸው የማንችል እንደ በሞት ስንለያይ እጅግ እናዝናለን። ምክንያቱም እንደገና ልናያቸው አንችልም። ድምጻቸውን ዳግም ለመስማት ወይንም ፍቅራቸውን ለማጣጣምና በመሐከላችን መኖራቸውን እንደገና ልናገኘው አንችልም። በዚህ አንጻር ግን ወንጌላዊው ሐዋርያት በታላቅ ደስታ ወደ ኢየሩሳሌም ተመልሰዋል ይላል። ይህ እንዴት ሊሆን ይችላል? ይህ የሚያመለክተው ነገር ካለ ከባህሪያዊ አመለካከት አንጻር በእምነት አይነ ተመለከተን እንደሆነ ኢየሱስ ሁሌ ክርስቶስ ጋር መሆንና ፈጽሞ እንደማይለያቸው በአባቱ ክብር እንደሚደግፋቸው እንደሚመራቸውና ለርሳቸው እንደሚያማልድ በእምነት ስላረጋገጡ ነው። ቅዱስ ሉቃስ የሐዋርያት ሥራ መጽሐፍም ጸሐፊ በመሆኑ የጌታ እርገትን በሐዋርያት ሥራ የመጀመሪያ ምዕራፍም ጠቅሶታል። ይህንን ያደረገበት ምክንያትም የኢየሱስ ምድራዊ ሕይወትን ከቤተ ክርስቲያን ሕይወት ጋር ትስስር እንዳላቸው ለማሳየት ነው። እዚህ ላይ ቅዱስ ሉቃስ ኢየሱስ ከሐዋርያቱ ትዕይንት የደበቀውና ወደ ሰማይ ሲመነጥቅ የከለለውን ደመናም ይጠቅሳል። ሐዋርያቱም ወደ እግዚአብሔር አብ የሚያርገውን ክርስቶስ ያስተነተኑ መሆናቸውንም ይገልጣል። የሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 10 ታሪኩን ልብ ለን የተመለከተን እንደሆነ ሐዋርያት በዚህ ሁኔታ ሳሉ ሁለት ነጭ ልብስ የለበሱ ሰዎች መጥተው ሐዋርያቱን እዛ ላይ ሰማይን እየተመለከቱ ድርቀው እንዳይቀሩ ነገር ግን ጌታ ኢየሱስ ወደ ሰማይ ሲወጣ እንዳዩት ሁኔታና አግባብ ዳግም እንደሚመለስ ለሁሉም ምስክርነታቸውን እንዲሰጡ ይነግሯቸዋል። የጌታ ኢየሱስ ቃለ ወንጌልን በእለታው ሕይወት ለመስበክና ለመመስከር ከርሱ ኃይል ለማግኘት የርሱን ጌትነት በማስተንተን መነሳት እንዳለባቸው ያመለክታል። የቅዱስ በነዲክቶስ ማለትም አቡነ ብሩክ አስተንትኖና ሥራ ወይንም ጸሎትና ሥራ የሚለው መሪ ሐሳብም ከዚህ መንጫል። ማለትም ሁለቱም ለክርስቲያናዊ ሕይወታችን አስፈላጊዎች መሆናቸውን ለማመልከት ነው።
ካሪ ፍራቴሊ ኤ ሶሬሌ ላሴንሲዮኔ ኖን ኢንዲካ l'assenza di Gesù, ma ci dice che egli è vivo in mezzo a noi in modo nuovo. Non è più in un preciso posto nel mondo come lo era prima dell'ascensione. Ora è nella Signoria di Dio, presente in ogni spazio e tempo, vicino a ognuno di noi.
እርገት የጌታ በዚህ ዓለም ኖር አያመለክትም። ነገር ግን እርሱ በአዲስ መንገድ በመሐከላችን እንደሚኖር ቀድሞ እንደነበረው ባንድ የተለየ ክልል ብቻ ተወስኖ ዓለም ኖሩን ሲያመለክት ይህ አዲስ ክስተት ጌታ ኢየሱስ በእግዚአብሔር ግርማዊነት ቦታና ጊዜ በማይወስነው በአዲስ መንገድ ሁሌ በእያንዳንዳችን ጎን እንደሚኖር ያመለክታል። በሕይወት ዘመናችንና በኑሮአችን ብቻችን አይደለንም። ይህ አማላጅና ጠበቃ ሁሌ ጎናችን ሆኖ ይረዳናል። ይከላከልልናልም ፈጽሞ ብቻችን ልንሆን አንችልም። የተሰቀለውና ከሙታን ተለይቶ የተነሳው ጌታ ይመራናል። እንዲሁም ሌሎች ምንም ድምጽ ሳይሰሙና ሳይታዩ በቤተሰብና በሥራ ኑሮአቸው እንዲሁም በችግሮቻቸው በደስታቸውና በተስፋቸው በየዕለቱ እምነታቸውን በሙላትና በታማኝነት በጌታ ፍቅራዊ ግርማዊነት በመተማመን እንዲሁም ከሞት በተነሳውና ወደ ሰማይ ባረገው ጥበቃችን የሆነው ጌታ በመተማመን ከኛ ጋር የሚኖሩ ወንድሞችና እህቶች እንዳሉን መዘንጋት የለብንም። አይዞ ብቻችን አይደለንም ሲሉ ትምርታቸውን ደምድመዋል።